ለተመሳሳይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ታላላቆች ታናናሾች ወንድሞችና እህቶች እግዚአብሔር ይባርካችሁ። ከዚህ ቀጥሎ የምንማረውንም ትምህርት እግዚአብሔር አምላካችን በመንፈስ ቅዱስ አማካኝነት በልባችን ጽላት ያትምልን። እንደምናችሁ ሳንላችሁ አናልፍም። እንግዲህ ሰላምታችንን ተቀብላችሁ እናንተ ደግሞ ለሰላምታችን አጸፋታውንም እንደምትመልሱ ባለሙሉ ተስፋዎች ነን። በእያላችሁበት ስፍራ ሆናችሁ ከባለቤቶቻችሁ ከልጆቻችሁ ከቤተሰቦቻችሁ ከጓደኞቻችሁ ወይንም ደግሞ ከጎረቤቶቻችሁ ጋር በመሆን በእግዚአብሔር ዙፋን ፊት ስትቀርቡ ሳለ እግዚአብሔር ደግሞ በመንፈስ ቅዱስ አማካኝነት ቃሉን ልኮ እያንዳንዳችን እንደሚያስተምረን እኔ ባለሙሉ ተስፋ ነኝ። እናንተ ሳታምኑ ምን እግዚአብሔር ይክበር ይመስገን። የሰላም ጌታ ልጆቹን እየባረከ በየቀኑ በየለቱ እየመራ እነሆ ለዚህ ሰዓት ደግሞ እንድንበቃ ረድቶናል። ጌታ ይክበር ይመስገን። እስቲ እንዲህ ያለን እና ሞጋክሰው ያብይር እነዚህን ዘማሪያን ይባርካቸው ይያልን። ወደ ለቱ ዝግጅታችን ማለትም ወደ ጸሎትና አልፋለን። እናመስግን። አቤቱ በሰማይና በምድር ላይ የምትገዛ የሰላም አለቃ የሰላም ንጉስ ዮንክ የእግዚአብሔር ልጅ ኢየሱስ ክርስቶስ እናመሰግናለን። በእውነት በዚህ ጊዜ እኔ ጸልያለሁ ታምነው አንተን ለሚጠባበቁ በራዶናቸው ዙሪያ አንገታቸውን ደፍተው በፊት እየቀረቡትን በዚህ ሰዓት ደግሞ ክንድህን ማዳንህን የሚጠባበቁትን ማጽናናትህን የሚጠባበቁትን ሁሉ እንድትጎበኛቸው ኖ ጌታዬና አምላኬ ሆይ ታምኜ በፊትህ ኖ ቀርባለሁ። ልዑል እግዚአብሔር አምላክ ሆይ በቀኝ ባስቀመጥከው በልጅ በኢየሱስ ክርስቶስም የወገኖቼን መሻት የወገኖቼን ጥያቄ የወገኖቼን ልመና እንድትሰማ የኔንም ልመና እንድታዳምጥ በዚህ ሰዓት ጸልያለሁ። መልካም ተገኝቶብና አይደለም እግዚአብሔር አባቴና አምላኬ ሆይ አንድ ተብሎ የሚቆጠር ወይንም ደግሞ ከቁጥር ውስጥ የሚገባ መልካም ነገር አይገኝብንም። ጌታ ሆይ በማዳንህና በቸርነትህ በጸጋህ ብቻ እንድትመለከተን በፍቅርህ ሽታም ደግሞ እግዚአብሔር አምላካችን ሆይ ያንዳንዳችንን እንድትመለከተን ኖ በዚህ ሰዓት ታምነን ወደ አንተ እንጣራለን። ጩኸታችን ልመናችን መቅደስህን ጥሶ ይግባ። ልዑል እግዚአብሔር አባቴና አምላኬ ሆይ በእውነት ከጸባዖት የባሪያዎችን ኖ የልብስትን ፋስ በዚህ ሰዓት እንድታዳምጥ ጸልያለሁ። ወገኖቼንም እኔንም ከዚህ ከኔ ጋር የሚያገለግለው የወንድሜን የደነቀንም ጌታዬ ሆይ መሻትና ፍላጎት እግዚአብሔር አምላካችን ሆይ ከዳር እንድታደርስ እነሆ እጆቻችንን ዘርግተን ደግሞ በምስጋና በፊት የምንቀርብበትን ሰዓትና ቀን እግዚአብሔር አምላኬ ሆይ ነገ ተነጎዳ ሳንል እግዚአብሔር ሆይ ነገሮቻችንን ሁሉ ከፍጻሜ አድርሰ አንደበታችንን በምስጋና እንድትከፍት እንለምንሃለን። ጊዜውን ሁሉ ባርክልን። መንፈስ ቅዱስ አስተማሪውን ደግሞ ላክልን። በመካከላችን እግዚአብሔር አምላካችን ሆይ ተገኝተ እንድታስተምረን እንድትናገረን ነው ከቃል የሰማነውን ደግሞ የተማርነውንም መንፈስ ቅዱስ በልባችን ጽላት ይጽፍልን ዘንድ እግዚአብሔር ሆይ እንጸልያለን። ስለሰማህን ስላደመጥከን እጅግ አድርገን እናመሰግናለን። በጌታችን በኢየሱስ ክርስቶስ በአንድ ልጅ ስም አሜን። ራቹ አድማጮቼ ባለፉት ጊዜያት ለረጅም ቀናት ከትንቢተ ኢሳይያስ እግዚአብሔር አምላካችን ሲያስተምረን ሲመግበን እንደነበረ ታስታውሳላችሁ። በትንቢተ ኢሳይያስ ውስጥ እግዚአብሔር አምላካችን ለኔም ለባሪያው ታላቅ ነገርን እግዚአብሔር አስተምሮኛል። በእውነት ነው እምላችሁ እያንዳንዳችሁ በዚህ እንደተባረካችሁ አምናለሁ። ጥያቄ ወይም አስተያየት ቢኖራችሁ በትምርቱ ላይ ማለቴ ነው እስቲ ባድራሻችን መጻፍን አትርሱ። እግዚአብሔር ደግሞ እንደባረካችሁ መስክሩልን ጻፉልን ለሌሎችም ደግሞ መስክሩ። አዎ እናንተ ብቻ በየቤታችሁ ከጓደኞቻችሁ ወይ ከቤተሰቦቻችሁ ጋር ብቻ በእግዚአብሔር ፊት ቀርባችሁ ሳለ ሌሎች ደግሞ በመሸታ ቤት በመጠጥ ቤት በተለያየ ቦታ ባልባሌ ስፍራ ሲገኙ አዎ ይህ በረከት አይሆንም። ለነሱም ደግሞ እስቲ ይህንን የራዲዮ ዝግጅታችንን የመጽሐፍ ቅዱስ ትምህርት ክፍለ ጊዜን እንዲያዳምጡ ጋብዟቸው። ይህ ታላቅ ምስክርነት ነው። ደግሞ ቀድሜ እንዳልኩት ጻፉልን መስክሩልን እግዚአብሔር በሕይወታችሁ ውስጥ ያደረገውን በጎረቤታችሁ ያደረገውን በየስፍራው ያደረገውን ሁሉ ጽፋችሁ መስክሩልን። እግዚአብሔር ይህንን ስታደርጉ ሳለ ደግሞ በእውነት ይባርካችኋል። ጌታ የተመሰገነ ይሁን። እንግዲህ ባለፈው ክፍለ ጊዜ እንዳስታወቅኳችሁ አሁን ደግሞ የምንማረው የአንደኛና የሁለተኛ ተሰሎንቄን መልእክት ይሆናል ማለት ነው። እግዚአብሔር ይክበር ይመስገን። እስቲ ዋናውን መልእክታችንን ከመጀመራችን በፊት ስለዚህ መጽሐፍ መግቢያው ሰጣችኋለሁና ቀደም ብላችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄን አውጡ። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ወዳጆች ይህ መጽሐፍ የተጻፈበትን ዘመን እስቲ በመጀመሪያ እንመልከት። በአዲስ ኪዳን አቀማመጥ ቅደም ተከተል መሰረት ይህ አስደናቂ መልእክት አንደኛና ሁለተኛ ተሰሎንቄ ማለቴ ነው ከመጨረሻዎቹ የጳውሎስ መልእክቶች ተርታ ነው የሚመደበው። አስተዋላችሁ? እነዚህ አንደኛና ሁለተኛ ተሰሎንቄ መልእክቶች ከመጨረሻዎቹ የጳውሎስ መልእክቶች ተርታ ይመደባሉ ማለት ነው። አቀማመጡ ይህን ይምሰል እንጂ ጳውሎስ ከጻፋቸው መልእክቶች የመጀመሪያው ነው። ልብ በሉ። አቀማመጡ ይህን ይምሰል እንጂ ጳውሎስ ከጻፋቸው መልእክቶች የመጀመሪያዎቹ ናቸው። እነዚህ የጻፈውም በ52 ወይም በ53 ዓመተ ምህረት እንደሆነ ይታሰባል። ጻፍ አድርጉ፣ ፈጠን በሉ። ሐዋርያው ጳውሎስ አንደኛና ሁለተኛ ተሰሎንቄ መልእክቶችን የጻፈው በ52 ወይም በ53 ዓመተ ምህረት እንደሆነ ይታሰባል። እስቲ ቦታውን ደግሞ እንመልከት። ተሰሎንቄ የሮም ቅኝ አገር ነበረች። የቅኝ ግዛቶቻቸውን በተመለከተ ሮማውያን ከሌሎች መንግስታት የተለየ ፖሊሲ ወይም ያስተዳደር ስርዓት ነበራቸው። ለምሳሌ ያክል ሮም ድል ያደረገቻቸውን ህዝቦች ባህል፣ ልማድ፣ ወግ ወይም ቋንቋ ለመለወጥ ምንም ሙከራ አታደርግም ነበር። ሌሎች መንግስታት ግን ከዚህ የተለየ አስተዳደር ስርዓት ነበራቸው። ድል ያደረገቻቸውን አገሮች በመልክዓ ምድራዊ አቀማመጣቸው ወይም አሰፋፈራቸው መሰረት ትመድባቸዋለች። በዚህ ሁኔታ በሮም ያለ ከተማ ውሎ አድሮ የሮምን ወግ፣ ባህልና ህግ ይቀበላል። ስለሆነም በዚያ ከተማ ያለ ህዝብ ያለምንም ተጽዕኖ ራሱን እንደ ሮም ዜጋ ይቆጥራል ማለት ነው። ተሰሎንቄም ወገኖቼ ከእንዲህ አይነት ቅኝ ከተሞች አንዷ ስትሆን፣ አስተዋላችሁ? ተሰሎንቄ ከእንዲህ አይነት ቅኝ ከተሞች አንዷ ስትሆን በሮም መንግሥት አስተዳደር ውስጥ እጅግ በጣም ጠቃሚ ነበረች። ተሰሎንቄ ከፊልጵስዩስ በስተ ምዕራብ 100 ማይሎች፣ ፈጠን እያላችሁ ጻፉ። ተሰሎንቄ ከፊልጵስዩስ በስተ ምዕራብ 100 ማይሎች፣ ከአቴና በስተ ሰሜን ደግሞ 200 ማይሎች ያክል ትርቃለች። ስለሆነም የሮም መንግሥት እምብርት ውስጥ ነበረች ማለት ይቻላል። ተሰሎንቄ የመቄዶንያ ዋና ከተማ በመሆኗም ትታወቃለች። ይህንንም ጻፉ። ተሰሎንቄ የመቄዶንያ ዋና ከተማ በመሆን ትታወቃለች። የከተማዋ መጀመሪያ ስም ቴርማ ይባል ነበር። እንዲህም የተባለችበት ምክንያት በአካባቢው ከነበሩት የፍልውሃ ምንጮች የተነሳ ነበር። አስተዋላችሁ? ይህንን ስም ያገኘችበት ምክንያት የፍልውሃ ምንጮች በዚያ አካባቢ ስለነበሩ ነው። ወይም ደግሞ እንዲህ የተባለችበት ምክንያት በአካባቢው ከነበሩት የፍልውሃ ምንጮች የተነሳ ነበር ብለን መጻፍ እንችላለን። በ316 ከክርስቶስ ልደት በፊት የታላቁ እስክንድርን መንግሥት ከከፈሉት አራት ጀነራሎች ካሳንደር የተባለው መቄዶንያን ተቆጣጠረና ተሰሎንቄን መናገሻ ከተማው አደረጋት። ከተማይቱን የሰየማት ተሰሎንቂ ለተባለችው ሚስቱ መታሰቢያ ይሆናት ዘንድ ሲሆን፣ ይህቺም ሴት የትልቁ እስክንድር እህት ነበረች። ከተማዋ ዛሬም ድረስ አለች ወገኖቼ፣ ዛሬውኑ ማለቴ ነው። በዘመናዊ አጠራሯ ሳሎናይካ በመባል ትታወቃለች። አስተዋላችሁ? በዘመናዊ ወይም ደግሞ በዛሬው አጠራሯ የተሰሎንቄ ስሟ ሳሎናይካ በመባል ይጠራል ማለት ነው። በሁለተኛው የጳውሎስ ሐዋርያዊ ጉዞ የተመሰረተችው የተሰሎንቄ ቤተ ክርስቲያን በብዙ መልኩ ምሳሌ ለመሆን የምትበቃ ነበረች። ይህንንም በመጀመሪያው ምዕራፍ ጳውሎስ ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው በማለት ተጠቅሶታል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 7ን በኋላ ተመልከቱ። ይህቺ ቤተ ክርስቲያን በአሁኑ ጊዜ ግሪክ ብለን ለምንጠራው አካባቢ ሁሉ መልካም ምሳሌ ነበረች። ከዚህም በተረፈ በሁለተኛ ቆሮንቶስ ምዕራፍ 8 በሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 5 ባለው ጳውሎስ ለቆሮንቶስ አብያተ ክርስቲያናትም እንዲሁ ምሳሌነቷን ገልጿል። እስቲ የተጻፈበትን ሁኔታ ቀጥለን እንመልከት። ጳውሎስና በርናባስ በሁለተኛው ሐዋርያዊ ጉዞ ተለያይተው እንደነበር በቀደሙት ጥናቶቻችን መመልከታችንን ታስታውሳላችሁ አይደለም እንዴ? አዎ፣ ጳውሎስ ሲላስን ይዞ ተለየ። ልብ በሉ፣ ጳውሎስ ሲላስን ይዞ ተለየ። እግረ መንገዱንም ጢሞቴዎስንና ሐኪሙ ሉቃስን አገኘና አብረውት እንዲሆኑ አደረገ። በገላትያ የነበሩ አብያተ ክርስቲያናትን እንደገና ከጎበኘ በኋላ በአሁኑ ዘመን ቱርክ በመባል የሚታወቀውን ሕዝብ የበዛበትን የታናሹ እስያ አካባቢ ለማዳረስ ሙከራ አድርጎ ነበር። በሦስተኛው ሐዋርያዊ ጉዞው ኤፌሶንን እንደ ማዕከል በመጠቀም በአካባቢው ታላቅ ሐዋርያዊ ሥራ አከናውኗል። በሁለተኛው ሐዋርያዊ ጉዞው ግን ወደ ደቡብ እንዳይዘልቅ መንፈስ ቅዱስ አግዶት እንደነበር ታስታውሳላችሁ። ወደ ላይ ማለትም ወደ ቢታንያ ለመሄድ ቢሞክርም እንደገና የእግዚአብሔር መንፈስ አልፈቀደለትም። እንግዲህ በዚህ ሁኔታ ወደ ደቡብም ወደ ሰሜንም ማለፍ አልቻለም ነበር ማለት ነው። ስለዚህም ወገኖቼ አማራጭ ሆኖ ያገኘው አርያ ጳውሎስ ወደ ምዕራብ ሄዶ በጢሮአዳ ሌላ መመሪያ መጠበቅን ነበር ከእግዚአብሔር ዘንድ ማለቴ ነው። አንድ የመቄዶንያ ሰው ሲጠራው በራእይ በማየቱ ወደ ፊልጵስዩስ ተሻግሮ ሄደ። ይሁን እንጂ ያ የመቄዶንያ ሰው ወንድ ሳይሆን ሊዲያ የሚሏት ሐር የምትሸጥ ሴት መሆኗን ተረዳ። ምናልባትም ይህቺ ሴት በዚያ ቦታ ማከፋፈያ ድርጅት ሊኖራት ይችላል። ከሌሎች ጋር በመሆንም ጌታን ተቀበለች። በዚህ ሁኔታ የፊልጵስዩስ ቤተ ክርስቲያን ልትመሰረት ቻለች። ይህ ከሆነ በኋላ ጳውሎስ ወደ ተሰሎንቄ ሄደ። ከሐዋርያት ሥራ ምዕራፍ 17 እንደምንመለከተውም በዚያ 3 ሰንበት ያክል ቆየ። ምንም እንኳ ወገኖቼ እዚያ የቆየው አንድ ወር እንኳ ለማይሞላ ጊዜ ቢሆንም በጣም ሰፊ ሥራ ነበር ያከናወነው። ጳውሎስ የተዋጣለት የወንጌል ሠራተኛ ነበር። ብዛት ያላቸው ሰዎችንም ወደ ጌታ አምጥቷል። እንግዲህ በዚህ አጭር ቆይታው የአጥቢያ ቤተ ክርስቲያንን ማደራጀት ብቻ ሳይሆን የክርስትና እምነት ታላላቅ አስተምሮችን ያስተምራቸውም ወይም ደግሞ ያስተማራቸውም በዚህ ጊዜ ነበር ማለት ይቻላል። በዚህ መካከል እንዳለ ጳውሎስ ታላቅ ተቃውሞ ስለገጠመው ከተማይቱን በፍጥነት ለቆ ለመሄድ ተገደደ። ሐዋርያው ከተሰሎንቄ ወጥቶ ወደ ቤሪያ ቢሄድም ተቃዋሚዎቹ ግን እዚያ ድረስ ተከትለውት መጡ። ስለዚህም ሲላስና ጢሞቴዎስን እዚያ ትቶ ወደ አቴና ሸሸ። በአቴና ለጥቂት ጊዜ ከቆየ በኋላም ወደ ቆሮንቶስ መጣ። ሲላስና ጢሞቴዎስ መጥተው ስለ ተሰሎንቄ ክርስቲያኖች የነገሩት በዚሁ በአቴና በነበረበት ጊዜ እንደሆነም ይታሰባል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 6ን ተመልከቱ። በተሰሎንቄ ለነበሩ ክርስቲያኖች ችግር የፈጠሩባቸው አንዳንድ ጥያቄዎችን ጢሞቴዎስ የነገረውም በአቴና እያለ ነበር። እንግዲህ ጳውሎስ ይህን መልእክት የጻፈው ለእነዚህ ጥያቄዎች መልስ ለመስጠት ስለ አንዳንድ ተጨማሪ ነገሮችም ለማሳሰብና ለማጽናናት ነበር ማለት ነው። የመልእክቱ አብይ ወይም ጭብጥ ሐሳብ ደግሞ እስቲ ምን እንደሆነ ቀጥለን እንመልከት። ምንም እንኳ ጳውሎስ በተሰሎንቄ የቆየው ከአንድ ወር ላነሰ ጊዜ ቢሆንም የክርስቶስን ዳግም ምጽአት ጨምሮ ስለ ተለያዩ ታላላቅ ክርስቲያናዊ አስተምህሮች አንስቶላቸው ወይም አስተምሯቸው ነበር። በጣም የሚገርመው ደግሞ እነዚህ ትምህርቶች የተሰሎንቄ ሰዎች መረዳት ከሚችሉት በላይ ሊሆኑ ይችላሉ ብሎ አለማሰቡ ነው። በአሁኑ ጊዜ ከተመሰረቱ ከ100 ዓመታት በላይ የሆናቸው ብዙ አብያተ ክርስቲያናት ቢኖሩም የቤተ ክርስቲያንን ከዚህ ምድር መነጠቅ ወይም የክርስቶስን ዳግም መምጣት በተመለከተ አባሎቹ ጥርት ያለ ግንዛቤ የላቸውም። የተሰሎንቄ ክርስቲያኖች በቤተ ክርስቲያን ደረጃ ከተዋቀሩ አንድ ወር እንኳ ባይሞላቸውም ጳውሎስ ታላላቅ ክርስቲያናዊ አስተምህሮችን ሊያካፍላቸው ችሎ ነበር። የክርስቶስን ዳግም መምጣት አስመልክቶ ሐዋርያው በጣም አጠንክሮ ያስተምር ነበር። ክርስቶስ በቅርቡ ይመጣል የሚል ጽኑ እምነት እንደነበረውም ግልጽ ነው። ጳውሎስ ከዚያ ከሄደ በኋላ አንዳንድ በጌታ አምነው የነበሩ ክርስቲያኖች ሞተዋል። ይህም ደግሞ እነዚህ ወገኖች ከሌሎች ክርስቲያን ወገኖች ጋር በመሆን ጌታን በአየር ለመቀበል ይነጠቃሉ ወይስ ካልሆነ ደግሞ የነዚህ ወገኖች ጣፈንታ ምን ሊሆን ነው የሚል ጥያቄና የመሳሰሉትን አስነስቶ ነበር ውዝግቡ። ጳውሎስ የክርስቶስን ዳግም ምጽአት የሚመለከተው ያማኞች መጽናኛ አድርጎ ነበር። አስተዋላችሁ? ጳውሎስ የክርስቶስን ዳግም ምጽአት የሚመለከተው ያማኞች መጽናኛ አድርጎ ነበር። ይህም ራሱ የመልእክቱ ጭብጥ ወይም አብይ ሐሳብ ለመሆን በቅቷል። ይህን ሐቅ መንግሥቱን ለመመስረት አመጻንም ለማጥፋት ክርስቶስ በታላቅ ክብርና ግርማ ከመምጣቱ ጋር በማነጻጸር ልንመለከተው ይገባል። ጊዜ ካላችሁ በኋላ ራእይ ምዕራፍ 19 ከቁጥር 11 እስከ 16 ያለውን ተመልከቱ። ራእይ ምዕራፍ 19 ከቁጥር 11 እስከ 16 ያለውን ልብ ይሏል። መልእክቱ የተጻፈበትን ዓላማ ደግሞ እስቲ ቀጥለን እንመልከት። መልእክቱ የተጻፈው በሶስት ዓላማዎች ነው። ፈጠን ፈጠን እያላችሁ ጻፉ። መልእክቱ የተጻፈው በሚከተሉት ሶስት ዓላማዎች ነው። አንደኛ፣ ወጣት አማኞችን ፈጠን በሉ፣ ወጣት አማኞችን በመሰረታዊ ክርስቲያናዊ አስተምህሮች ማጽናት። ልድገምላችሁ፣ ወጣት አማኞችን በመሰረታዊ ክርስቲያናዊ አስተምህሮች ለማጽናት ነው። ሁለተኛ፣ የቅድስና ሕይወት እንዲኖራቸው ለማድረግ ነው። ሦስተኛ፣ የክርስቶስ ምጽአትን በተመለከተ አማኞችን ማጽናናት ሦስተኛው ዓላማ ነው ማለት ነው። የክርስቶስ ምጽአትን በተመለከተ አማኞችን ማጽናናቱ ወይም አማኞችን ለማጽናናት መጻፉ ከዓላማዎቹ ሦስተኛ ነው ማለት ነው። የጳውሎስ መልእክት በዙሪያው ሰፍኖ ከነበረው አረማዊነት ጋር በንጽጽር የቀረበ መሆኑንም መመልከት ይቻላል። ከሞት በኋላ ሕይወት የለም፣ ከመቃብር በኋላ እንደገና መገናኘት የለም የሚል አንድ ድንጋይ ላይ የተጻፈ ጽሑፍ በተሰሎንቄ ተገኝቷል። ይህም አረማውያን የነበራቸውን አመለካከት ያንጸባርቃል ማለት ነው። አንደኛ ተሰሎንቄና ሁለተኛ ተሰሎንቄ በንጽጽር መልክ ሲታይ ደግሞ ይህን ይመስላል። አንደኛ ተሰሎንቄ አጽንኦት የሚሰጠው ፈጠን ፈጠን በሉ፣ አንደኛ ተሰሎንቄ አጽንኦት ወይም ትኩረት የሚሰጠው ቤተ ክርስቲያንን ለመውሰድ ክርስቶስ ወደዚህ ዓለም ስለመምጣቱ ክርስቶስ ወደዚህ ዓለም ስለመምጣቱ ወይም ስለ ቤተ ክርስቲያን መነጠቅ ነው። ይህንን በስፋት ባለፈው የትንቢተ ኢሳይያስ ትምህርታችን ውስጥ መመልከታችን የሚታወስ ነው። እንዲህ ያለው ተስፋ ደግሞ ሕይወታችንን በንጽህና እንድንጠብቅ ሊያደርገን ይገባል። በአሁኑ ጊዜ ሰዎች ስለ ተለያዩ ትንቢቶች አተረጓጎም ብዙ ሲከራከሩ ይሰማል። ስለ መጽሐፍ ቅዱስ ትንቢቶች ለማወቅም ብዙዎች ፍላጎት እንዳላቸው ይታወቃል። ሐዋርያው ዮሐንስ ግን በርሱም ይን ተስፋ የሚያደርጉሉ እርሱ ንጹህ እንደሆነ ራሱን ያነጻል ሲል ይናገራል። አንደኛ ዮሐንስ ምዕራፍ 3 ቁጥር 3ን ልብ ይሏል። አንደኛ ዮሐንስ ምዕራፍ 3 ቁጥር 3ን በኋላ ተመልከቱ። በሌላ አነጋገር ወገኖቼ ይህ ተስፋ ሕይወታችንን ሊያነጻው ሕይወታችንን ሊቀድሰው ይገባል ማለት ነው። ታዲያ ይህ ተስፋ አኗኗራችንን እየለወጠው ነውን? ሁለተኛ ተሰሎንቄ ደግሞ አጽንኦት የሚሰጠው ወይም ትኩረት የሚያደርገው ፈጠን በሉ ሁለተኛ ተሰሎንቄ አጽንኦት የሚሰጠው ወይም ትኩረት የሚሰጠው መንግስቱን ለመመስረት ጌታ ኢየሱስ ክርስቶስ ወደዚህ ምድር እንደሚመጣ ነው። ጌታን ለመቀበል ባየር በመነጠቅና እርሱ ወደዚህ ምድር መጥቶ መንግስቱን በመመስረት መካከል ሰፊ ልዩነት ስላለ በርግጠኝነት መናገር መቻል አለብን። ወገኖቼ እኔና እናንተ እንደ ክርስቲያኖች አዎ እንደ ክርስትና እምነታችን መሰረት ማለት ነው የጽዮን መንገደኛ ተጓዦች ነን። እስቲ እንበርታ ባንዝል አዎ ለጊዜውም በሚያጋጥሙን ነገሮች ባንደናቀፍ ኢየሱስ ክርስቶስን ፊት ለፊት እያየን መራመድ መቻል አለብን። ክርስቲያን ወገኖቼ እንበርታ።
ካንተ ወዴት ይኬዳ ስንተመግባለ አንተ የዘላለም ህይወት ነህ አንተ ታዋጣናለ ታዋጣናለ ብለን ተከተል።
ክብሯን አድማጮቼ በዚህች ምሽት እግዚአብሔር በቃሉ አማካይነት ዛሬ ስለተናገረንና ስለጎበኘን ስሙን እጅግ አድርገን እናመሰግናለን። እንግዲህ የዛሬው ትምህርታችንን እዚህ ላይ ቋጨን። ነገ ደግሞ እግዚአብሔር ጊዜ አለው። ነገ ደግሞ በሕይወታችን እግዚአብሔር ጉዳይ አለው። ያንን እያሰብን በፊቱ በቅድስናና በንጽህና እንመላለሳለን። ይህንን እንድናደርግ ደግሞ እርሱ ይረዳናል። ዛሬ በቴክኒኩ በኩል እንደወትሮ ሁሉ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና አደሩ።
በመንገድ ላይ ዛሉ የሕይወት እንጀራ ነው የሕይወት መና ደሜንም ያልጠጣ ሥጋዬን ያልበላ ብለህ ስትናገር ተመለሱ ሁሉ ዘንብለን አይደለም የተከተልነው ዓለምን